አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮች ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት ጸሎት የምድር ነገስታትና የክርስቲያን ሕይወት በሚል ርዕስ ላይ ተመሰረተ ሲሆን ይህንን ትምህርት በተከታታይ ለማስተማር ያሰብኩት ዋናና መደበኛ ርዕስ አድርጌ የምወስደው እንደሆነ እገልጻለሁ። በሮሜ መጽሐፍ ምዕራፍ 13 ላይ ሐዋርያው ጳውሎስ ሲናገር እንደዚህ ይላል፣ ነፍስ ሁሉ በላይ ላሉት ባለ ስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና። ያሉትም ባለ ስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለ ስልጣናን የሚቃወም የእግዚአብሔርን ሥርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ገዦች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለ ስልጣናን እንዳትፈራ ተወዳለህን? መልካሙን አድርግ፣ ከርሱ ምስጋና ይሆንልሃል፤ ለመልካም ነገር ላንተ የእግዚአብሔር አገልጋይ ነውና። በከንቱ ግን ሰይፍ አይታጠቅምና። ክፉ ብታደርግ ፍራ፤ ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። ስለዚህ ስለ ቁጣው ብቻ አይደለም፣ ነገር ግን ስለ ህሊና ደግሞ መገዛት ግድ ነው። ስለዚህ ደግሞ ትገብራላችሁና፤ በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና። ለሁሉ የሚገባውን አስረክቡ፤ ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ ይላል። በዚህ ክፍል ውስጥ ሐዋርያው ጳውሎስ ነፍስ ሁሉ በበላይ ላሉት ባለ ስልጣኖች ይገዛ በማለት ይናገራል። በዚህ ውስጥ የበላይ የሚለው ቃል ምን ማለት እንደሆነ በግሪክኛው ስንመለከተው ቀጣይነት ባለው ሁኔታ መቆጣጠርና መግዛትን የሚያሳይ ቃል እንደሆነ እንመለከታለን። ጳውሎስ ለነዚህ የበላይ ባለ ስልጣኖች ምን ማድረግ እንዳለብን ይናገራል። እና ሁለተኛው ቃል ባለ ስልጣኖች የሚለው ነው። የበላይ ባለ ስልጣኖች ባለስልጣኖች የሚለው ቃል እንዲገዙና እንዲያስተዳድሩ የሆኑ ሰዎችን ያመለክታል። ስለዚህ በዚህ ቦታ ላይ ሐዋርያው ጳውሎስ የበላይ ለሆኑ፣ ለሚቆጣጠሩ፣ ለሚገዙና ለሚያስተዳድሩ ባለስልጣኖች መገዛት እንዳለብን ያመለክታል። በዚህ ክፍል ውስጥ መገዛት ማለት ባለስልጣኖቹ የሚሰጡትን መመሪያና ትእዛዝ በማክበር መታዘዝንና በዚያ ስር የሆነ ህይወትን የሚያመለክት ቃል ነው። ይህ ቃል በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 13 እንደዚሁም በዕብራውያን ምዕራፍ 13 ቁጥር 17 ላይ ሁሉ በጥቅም ላይ ውሎ ይታያል። ሁለተኛው ነገር ሐዋርያው ጳውሎስ ሲናገር የምንመለከተው ከእግዚአብሔር ካልተገኘ በቀር ስልጣን የለምና የሚል ቃል ነው። እግዚአብሔር ካላዘዘ፣ እርሱ ካልፈቀደ በቀር ባለ ስልጣን የሚሆን ማንም እንደሌለ እንመለከታለን። ይህ ምን ያሳየናል? እግዚአብሔር ባለ ስልጣኖችን ሁሉ እርሱ እንደሚያስነሳቸውና በሰዎች ላይ እንዲሰለጥኑ እንደሚያደርግም እንመለከታለን። በሮሜ ምዕራፍ 9 ቁጥር 17 ላይ መጽሐፍ ፈርዖንን ኃይሌን ባንተ አሳይ ዘንድ ስሜን በምድር ሁሉ ይነገር ዘንድ ለዚህ አስነሳው ይላልና የሚል ቃል እናገኛለን። እግዚአብሔር ፈርዖንን ብቻ ሳይሆን ሌሎችንም የአሕዛብን ነገስታት ሁሉ የሚያስነሳው እርሱ እንደሆነ እንመለከታለን። በዳንኤል መጽሐፍ ምዕራፍ 4 ቁጥር 17 ላይ ስንመለከት ልዑሉ በሰዎች መንግስት ላይ እንዲሰለጥን ለወደደውም እንዲሰጠው ከሰውም የተዋረደውን እንዲሾምበት ሕያዋን ያውቁ ዘንድ ይህ ነገር የጠባቂዎች ትእዛዝ፣ ይህም ፍርድ የቅዱሳን ቃል ነው ይላል። በናቡከደነጾር ዘመን እግዚአብሔር አምላካችን የእስራኤልን ሕዝብ ወደ ባቢሎን ካፈለሰ በኋላ ምንም እንኳን የባቢሎን መንግስት የአሕዛብ መንግስትም ቢሆን በባቢሎን መንግስት ላይ እግዚአብሔር የሚሰለጥን አምላክ እንደሆነ በዳንኤል በኩል እግዚአብሔር ሲናገር እናያለን። በዳንኤል ምዕራፍ 4 ቁጥር 25 ላይ ልዑሉም በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተ ትሰደዳለ መኖርያህም ከምድር አራዊት ጋር ይሆናል እንደ በሬም ሳር ትበላለ ትበላዘን ትገደዳለ ሰባት ዘመናትም ያልፉብሃል አለው ይላል። ውድ ወገኖቼ በዚህ ቦታ ላይ እንደምንመለከተው ናቡከደነጾር እንደ እንስሳ አራዊት ሳር እየበላ ከቤተ መንግስቱ ወጥቶ አይምሮን ስቶ የኖረው ሰባት አመት በሙሉ እግዚአብሔር ልዑሉ በሰው ልጆች መንግስት ላይ የሚሰለጥንና ለሚወደው ይህን ስልጣን እንደሚሰጥ እስኪያውቅ ድረስ እስኪማር ድረስ ሊያደርሰው እንዳደረገ እንመለከታለን። ይህንን ሁኔታ በምዕራፍ 4 ቁጥር 32 ላይ ብቻ ሳይሆን በዳንኤል መጽሐፍም በምዕራፍ 5 ቁጥር 2 ላይ ልዑል አምላክም በሰዎች መንግስት ላይ እንዲሰለጥን የሚወደውንም እንዲሾምበት እስኪያውቅ ድረስ ከሰዎች ልጆች ተለይቶ ተሰደደ ይላል። የተነገረው በዳንኤል የተነገረው የህልሙ ትርጉም ሲፈጸም እንመለከታለን። ዛሬ ባለንበት ምድር በመድራችን በኢትዮጵያ ብቻ ሳይሆን በዓለም ሁሉ ዙሪያ ያሉ መሪዎችን ነገስታትን ሁሉ የሚገዛውና የሚያስተዳድረው በሰማይና በምድር ያለው አምላካችን እግዚአብሔር መሆኑን አማኞች ይህንን እውነት መጠበቅ ማመንና መቀበል እጅግ በጣም መሰረታዊ እንደሆነ ልናስብ ይገባናል። እንደ ፈርዖንና ናቡከደነጾር ያሉትን የምድር ነገስታት ሁሉ በስልጣን ላይ እንዲወጡ የሚያደርገው እግዚአብሔር መሆኑን ክርስቲያኖች አማኞች ማወቅ አለብን። አማኞች በዚህ ጉዳይ ምንም አይነት መጠራጠር ሊኖረን አይገባም። የቱንም ያህል በመድር ላይ የሚገዙና የሚያስተዳድሩ የኛን ጉዳይ ሊወስኑ የሚችሉበት ስልጣንም ሆነ ኃይል ያላቸው መሪዎች ያሉ ቢመስሉንም በእነዚህ ሰዎች ላይ መንግስት ላይ የሚሰለጥን አምላክ እግዚአብሔር የሚባለው ጌታ እንዳለ ማወቅ አለብን። የሚከተሉትን መጽሐፍ ቅዱስ ወነቶችን በጣም بنመለከት ለእምነታችን ለጸሎትም ዛሬ ያለንበትን ያገራችንንም ያለምንም ሁኔታ ሁሉ سنመለከት ልንጠብቀው የሚገባ የሃይማኖትን ሚዛን እንድንመለከት ይረዳናል። እግዚአብሔር አምላካችን በሰው ልጆች ላይ የሚሰለጥነው አምላክ ለወደደው በስልጣን ላይ የማስቀመጥ ወይም ከስልጣን የማውረድ መብት ያለው እግዚአብሔር ዙፋኑ በሰማይ እንዳለ መርሳት የለብንም። በሐዋርያት ሥራ ምዕራፍ 7 ቁጥር 49 ላይ ነገር ግን ነብዩ ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት ለኔ ምን አይነት ቤት ተሰራላችሁ ይላል ጌታ ወይስ የማርፍበት ስፍራ ምንድነው ይህንስ ሁሉ እጄ የሰራች አይደለምን እንዳለ ልዑል የሰው ልጅ የሰው እጅ በሰራችው አይኖርም ይላል። እግዚአብሔር አምላክ ሰዎች በሰሩት ቤተ መቅደስ ወይም ሰዎች ደግሞ በሰሩት ቤተ መንግስት መንግስቱን ወይም ዙፋኑን እንዳላደረገን እንመለከታለን። ሰማይ ዙፋኔ ነው ስላለ የእግዚአብሔር ዙፋኑ ሰማይ እንደሆነ እናያለን። ሰማይና ምድር እንደፈጠረው አምላክ የሚያስደንቀው ዙፋኑን ከሰማይ ለቆ እዚህ ነው ምኖረው ብሎ የሚልበት ሌላ ስፍራ ሰዎች ሰማይን የሚያስንቅ ሊሰሩለት አይችሉም። እግዚአብሔር ሰማይ ዙፋኔ ምድር የግሬ መረገጫ ናት ብሏል። በማቴዎስ 5:34 ላይ እኔ ገነላችኋለሁ ከቶ አትማሉ አለ ጌታ ኢየሱስ በሰማይ አይሆንም የእግዚአብሔር ዙፋን ነውና። ስለዚህ እኔና የናንተ አምላክ የምንታመንበት የክርስቲያኖች አምላክ ዙፋኑ በሰማይ ነው። ያ ሰማይ ትልቅ ክብር አለው። ለምን? የእግዚአብሔር ዙፋን ስላለበት በሰማይ አትማሉ ይላል የእግዚአብሔር ቃል። በማቴዎስ 23:22 ላይ በሰማይም የሚምለው በእግዚአብሔር ዙፋንና በርሱ ላይ በተቀመጠው ይምላል ይላል። ውድ ወገኖቼ የእግዚአብሔር ዙፋን በሰማይ ከመኖሩ የተነሳ ሰማይ የሚለውን ነገር سنመለከት በብዙ መልክ ይነሳል። የከዋክብቶች የፀሐይ የጨረቃ መኖሪያ ቦታ የሆነ ሰማይ አለ። ነገር ግን እግዚአብሔር ዙፋኑን የሚያኖርበት ሰማይ ደግሞ እጅግ የከበረና የተቀደሰ ቦታ አለ። ይህንን እንደገና በመጽሐፍ ቅዱሳችን ላይ ስንመለከት ዕብራውያን 8:1 ላይ ከተናገርነው ዋና ነገሩ ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ይላል። የእግዚአብሔር ልጅ ኢየሱስ ክርስቶስ በእግዚአብሔር ግርማ ዙፋን ቀኝ ነው የተቀመጠው። ስለዚህ በሰማይ የእግዚአብሔር ዙፋን እንዳለ ደጋግሞ መጽሐፍ ቅዱስ ይናገራል። በመዝሙረ ዳዊት 103:19 ላይ እግዚአብሔር ዙፋኑን በሰማይ አዘጋጀ መንግስቱም ሁሉን ትገዛለች ይላል። ከዚህ በሰማይ ከተቀመጠው ከእግዚአብሔር ዙፋን ከዛ መንግስቱ እግዚአብሔር በምድር ላይ ያሉትን ሁሉ የሚገዛው ከሰማይ ሆኖ እንደሆነ እንመለከታለን። እግዚአብሔር የተመሰገነ ይሁን። ስለዚህ አማኞች ክርስቲያን የሆነን ሁሉ በሰማይ በዙፋን ላይ የተቀመጠ በምድር ላይ ያሉትን መንግስታት ሁሉ የምትገዛ መንግስት ያለችው አምላክ እንዳለን እናምናለን እንረዳለን። በመዝሙረ ዳዊት 11:4 ላይ እግዚአብሔር በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው፣ አይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። ከዚያ ሆኖ እግዚአብሔር በስፍራ የማይወሰን አምላክ ነው እግዚአብሔር። ነገር ግን ዙፋኑ ሁልጊዜ በሰማይ ስለሆነ፣ እግዚአብሔር መቅደሱ በሰማይ ስለሆነ ከዚያ ሆኖ አይኖቹ ወደ ድሃ ሁሉ ይመለከታሉ። እንዲህ ባለ ታላቅ ከፍታ ስልጣን ላይ ያለው አምላክ ድሃን የሚመለከት የሰው ልጆችን ሁሉ የሚመረምር አምላክ ነው። እግዚአብሔር እንደ አሜሪካን መንግስት፣ እንደ አገራችን መንግስት፣ እንደ ሌሎች መንግስታት የስለላ ድርጅት አያስፈልገውም። ውድ ወገኖች አይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ሁሉ ይመረምራሉ። እግዚአብሔር በሳተላይት በስለላ ድርጅት በልዩ ልዩ አይነት መንገድ ነገሮችን አይቆጣጠርም። ሁሉን አዋቂ ሁሉን የሚያምላክ መንግስቱ በሰማይ ውድ ወገኖች ዙፋኑ በሰማይ፣ ነገር ግን በምድር ድሃን የሚመለከት ቅንድቦቹ የሰው ልጆችን ሁሉ የሚመረምር አምላክ ነው። መዝሙረ ዳዊት 47:8 ላይ እግዚአብሔር በአህዛብ ላይ ነገሰ፣ እግዚአብሔር በቅድስናው ዙፋን ላይ ይቀመጣል። በሰማይ ሆኖ እግዚአብሔር ሩቅ አይደለም፣ በሰዎች ልጆች ሁሉ ላይ የሚሰለጥን ከላይ እንደተመለከትነው በአህዛብ ሁሉ ላይ የሚነግስ የሰማይና የምድር ጌታ ነው። ክብር ለእግዚአብሔር ይሁን። በመዝሙር 89:14 ላይ የዙፋን መሰረት ጽድቅና ፍርድ ነው፣ ምህረትና እውነት በፊትህ ይሄዳሉ ይላል። እግዚአብሔር መንግስቱ ዙፋኑ በጽድቅ በፍርድ በምህረት በእውነት ላይ የተመሰረተ ነው። ክብር ለእግዚአብሔር ይሁን። የዙፋንህ መሰረት ጽድቅና ፍርድ ምህረትና እውነት ነው። እነዚህ ነገሮች ወደፊት አብረን በዝርዝር እናያቸዋለን። የእግዚአብሔር የዙፋኑ መሰረት ጽድቅ ፍርድ ምህረት እውነት ነው። እነዚህ ነገሮች ጠብቆ ያለ መንግስት በዓለም ላይ በዚህ መንገድ በእግዚአብሔር ዙፋን ምሳሌ የሚያስተዳድር መንግስት አለ ማለት አይቻልም። የእግዚአብሔር ዙፋን ግን የእግዚአብሔር መንግስቱ ግን በጽድቅ በፍርድ በምህረት በእውነት ላይ የተመሰረተ ነው። እነዚህ ነገሮች ወደፊት እንመለከታቸዋለን። በመዝሙር ላይ 97:2 ላይ ደመናና ጭጋግ በዙሪያው ናቸው፣ ጽድቅና ፍርድ የዙፋኑ መሰረት ነው ይላል። ክብር ለእግዚአብሔር ይሁን። አምላካችን እግዚአብሔር በዙፋኑ ላይ ያለው ዙፋኑን በሰማይ ያኖረው አምላክ እግዚአብሔር ወደ ድሃ የሚመለከተው ቅንድቦቹ የሰው ልጆችን ሁሉ የሚመረምሩት አምላክ የዙፋኑ መሰረት ጽድቅ ፍርድ ምህረትና እውነት ነው። ደግሞ በመጽሐፍ ቅዱስ ላይ እንደምናየው ጽድቅና ፍርድ የዙፋኑ መሰረት ነው ይላል። ክብር ለእግዚአብሔር ይሁን። በሁለተኛ ዜና መዋዕል 18:8 ላይ ሚክያስም እንዲህ አለ፣ እግዚአብሔር እንግዲህ እግዚአብሔርን ቃል ስሙ፣ እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊት ሁሉ በቀኙና በግራው ቆመው አየው ይላል። መላእክቶች ወደ እግዚአብሔር ፊት ሲሰበሰቡ እሱ በዙፋን ላይ ተቀምጦ ኃያሉ አምላክ እግዚአብሔር በዙፋኑ ሆኖ ሰራዊቱ ዙሪያውን ሆኖ ተሰብስበው አየው ይላል ይሄ እግዚአብሔር ሰው። እግዚአብሔር ስም የተባረከ ይሁን። ስለዚህ እኔና እናንተ ይሄንን ስናምን እግዚአብሔር በሰማይ በዙፋን ላይ እንዳለ ስንመለከት ለእምነታችን ለህይወታችን እጅግ በጣም ትልቅ መሰረት የሆነ ነገር እንደሆነ ለናስብ ይገባናል። ይሄንን በስፋት ወደፊት በዝርዝር እንመለከታለን። እግዚአብሔር በሰው ልጆች መንግስት ሁሉ ላይ ይሰለጥናል ከላይ እንዳይገ ነው። ደጋግሞ መጽሐፍ ቅዱስ ይሄንን ያስተምረናል። መዝሙር 22:28 ላይ መንግስት ለእግዚአብሔር ነውና እርሱም አሕዛብን ይገዛል። ክርስቲያን ሆነን አማኞች ሆነን በሰው ልጆች መንግስት ውስጥ የእግዚአብሔርን ጣልቃ ገብነት የንጉስነቱን የገዥነቱን ዙፋኑ በሰው ልጆች መንግስት ላይ መሰልጠኗን የጣልንበት ጊዜ ኃይማኖታችን ባዶ ርቃኑን የቀረበት ጊዜ ነው። በመዝሙር 22:28 ላይ መንግስት ለእግዚአብሔር ነውና እርሱም አሕዛብን ይገዛል ይላል። መዝሙር 47:2 ላይ እግዚአብሔር ልዑል ግሩምም ነውና በምድር ሁሉ ላይ ታላቅ ንጉስ ነውና። እግዚአብሔር ንጉስነቱ በሰማይ ብቻ አይደለም በምድር ሁሉ ላይ አንተ ብቻ ልዑል እንደሆንክ ይወቁ ይላል መዝሙር 83:18 ላይ። ስምህ እግዚአብሔር እንደሆነ በምድር ሁሉ ላይም አንተ ብቻ ልዑል እንደሆንክ ይወቁ አንተ ብቻ ገዥ እንደሆንክ ይወቁ ይላል። ናቡከደነጾርን ይሄንን አስተምሮታል። ፈርዖንን ሙሴን በመላክ እኔን ያስነሳሁ ይላል እግዚአብሔር በመቅሰፍትና በተአምራት ያጣደፈው እስራኤልን ልቀቅ ብሎ አስለቀቆታል። እግዚአብሔር ስም የተባረከ ይሁን። ስለዚህ በዳንኤል ላይ እንደተመለከትነው በመዝሙረ ዳዊት ላይ ደጋግመን እንደምናየው እግዚአብሔር በሰው ልጆች መንግስት ሁሉ ይሰለጥናል። ይህ ድንቅና አስገራሚ ነገር ነው። እግዚአብሔር ስም የተባረከ ይሁን። አማኞች በዕለት ዕለት ጸሎታችን ከክፉ እንድንድን ስንጸልይ በጣም አድርገን በማስተዋል አምነን መጸለይ ያለብን ነገር መንግስት የእግዚአብሔር መሆኑን ማወቅ ከክፉ የመዳኛ መሰረት እንደሆነ መርሳት የለብንም። በማቴዎስ 6:10 ላይ ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን እንላለን። ይህ ጸሎት እጅግ በጣም ክቡር የሆነ ጸሎት ነው። ዛሬ በመንኖርበት ሰይጣን በሚገዛበት ክፋት በሰለጠነበት ዓለም ውስጥ ይሄን ጸሎት ስንጸልይ ለራሳችን ህይወት ለቤተሰባችን ላለንበት ለሀገራችን ስንጸልይ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ስንል እግዚአብሔር በመካከላችን በግላዊ ህይወታችን በቤተሰባዊ ህይወታችን በሀገራችን ጉዳይ ጣልቃ እንዲገባ መጠየቅ ነው። ትልቅ ጸሎት ነው። በዚሁ ጸሎት ውስጥ ጌታችን ሲናገር በማቴዎስ 6:13 ላይ ከክፉም አድነን እንጂ ወደ ፈተናም አታግባን መንግስት ያንተ ናትና ኃይልም ክብርም ለዘላለም አሜን። ውድ ወገኖቼ በዚህ ቦታ ላይ ጌታችን ያስተማረን ጸሎት ከክፉ አድነን። ክፉ ማን ነው? ሰይጣን የጨለማ ኃይል በሰዎች ልጆች አደጋ ጉዳት የሚያመጣ እና ይሄ ክፉ መንግስት አለኝ ራሱን እንደ አምላክ የሚቆጥር ሰይጣን እንዲመለክ እንዲሰገድለት የሚፈልግ እግዚአብሔር ከፈጠራቸው ፍጡራን መካከል ከመላእክቶች መካከል ስገዱልኝ ያለ ልመለክ ያለ ሰይጣን ነው። ከዚህ ክፉ አድነን አለ ጌታ እግዚአብሔር። ጌታ ኢየሱስ ያስተምረን ይህን ጸሎት መንግስት ያንተ ናትና ኃይልም ክብርም ለዘላለም አሜን። ምንጊዜም መንግስት ኃይልና ክብር ለእግዚአብሔር ብቻ ነው የሚሆነው ለፍጡር እነዚህ ነገሮች አይሆኑም። ውድ ወገኖቼ ስለዚህ ከክፉ አድነን ብለን ስንጸልይ እነዚህ መንግስት ያንተ ነው ኃይል ያንተ ነው ክብርም ላንተ ነው ለዘላለም እነዚህ ነገሮች ያንተ ብቻ ናቸው ላንተ ናቸው እኛም እናቀው አንተን ነው አምላክ አንተ ነህ የሚሰገድልህ አንተ ነህ የምትከበር አንተ ነህ ክፉ ከሆነ ላንተ የሚገባውን ለራሱ ከመያደርግ ከዚህ ክፉ አድነን ብሎ መጸለይን ኢየሱስ አስተምሮናል። የእግዚአብሔር ስም የተባረከ ይሁን። እንግዲህ የእግዚአብሔርን ቃል ስንመለከት ጌታችን ኢየሱስ ክርስቶስ በሰማይና በምድር ስልጣን ሁሉ የተሰጠው መሆኑን ደግሞ መርሳት የለብንም። ኢየሱስ ክርስቶስ የጌቶች ጌታና የነገስታት ንጉስ ነው። እግዚአብሔር አምላካችን ከጥንት ከብሉይ ኪዳን ጀምሮ በመዝሙርም በዳንኤል መጽሐፍ እንዳየነው ዙፋኑን በሰማይ ያደረገ አምላክ ነው። ለኔና ለናንተ ለሰው ልጆች አዳኛችን እንዲሆንልን እኛ ወገኖቹ በእጁ የሰራን ፍጡራኑ የምንካፈለውን ስጋን ገንዘቡ ያደረገው ኢየሱስ የምንሞተውን ሞት የሞተልን ኢየሱስ በእኛ ላይ ባለ ስልጣን ሆኖ ሲያስፈራራን ሲያስጨንቀን የነበረውን በሞት ላይ ስልጣናውን ያለውን ዲያብሎስን የሻረልን ኢየሱስ በእኔና በእናንተ ስጋ ሞቶ በዚያ ስጋ ከሞት ተነስተዋል። በሚዳሰስ ስጋ ተነስተዋል። ክብር ለእግዚአብሔር ይሁን። ይህ ጌታ ከሞት ከተነሳ በኋላ የአማኞች ሁሉ መመኪያ ነው። በኤፌሶን 1:21 ላይ በክርስቶስንም ከሙታን ሲያስነሳው ከአለቅነት ከስልጣን ከኃይል ከጌትነት ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። ውድ ወገኖቼ በዚህ ቦታ ላይ የምንመለከተው የናዝሬቱ ኢየሱስ ክርስቶስ በሰማይና በምድር ባለ ስልጣን ሲሆን ውድ ወገኖቼ ሌሎች ባለ ስልጣኖች ስልጣኑን ሊዳፈሩት እንዳይችሉ በሆነ መንገድ ባለ ስልጣን እንደሆነ ተመልከቱት። አለቅነትን ስልጣንን ኃይልን ጌትነትን ሽሮ ነው ኢየሱስ ክርስቶስ ባለ ስልጣን የሆነው። ይሄ ሞቶ የተነሳው እኔና እናንተን ያዳነን የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ ስልጣን ሁሉ በሰማይና በምድር ተሰጠኝ ያለው ጌታ በሰው ልጆች ላይ እኛን እኔና እናንተ በርሱ በመንታመነው ላይ ብቻ አይደለም በሰው ልጆች ሁሉ ላይ የመጨረሻው ከፍተኛው ባለ ስልጣን ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ነው። ይሄ ጌታ ነው ለቤተ ክርስቲያን የተሰጣ። ክርስቶስን ከሙታን ሲያስነሳው ከአለቅነት ከስልጣን ከኃይል ከጌትነት ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። እግዚአብሔር ዛሬ ባለው አጽናፍ ዓለም ውስጥ አለ የሚባል ኃይል ካለ እግዚአብሔር አለ የሚባለውን ኃይል ሁሉ ድል የነሳበት የብርታቱ ጉልበት ክርስቶስን ከሞት በማስነሳት አሳይቷል። ትንሳኤ ማለት የጨለማ ኃይላት ሁሉ ድል ተነሱ ማለት ነው። ትንሳኤ ማለት የሰው ልጆችን በባርነት የያዘ የኃጢአት ኃይል ቢሆን የሞት ኃይል ቢሆን የጨለማ ኃይል ቢሆን ሁሉ ድል ተነስቷል ማለት ነው። ይሄ ከሞት የተነሳው ኢየሱስ ክርስቶስ በስሙ ብቻ ጉልበት ሁሉ የሚያንበረክክ ምላስ ሁሉ ጌታ ያለ የሚመሰክርለት እጅግ ክቡር የሆነ ጌታ ነው። ይህንን ጌታ እግዚአብሔር አምላካችን ለቤተ ክርስቲያን ሰጥቷል። ኤፌሶን 1:22 ላይ ሁሉን ከእግሩ በታች አስገዛለት ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። የቤተ ክርስቲያን ራስ ጳጳሳት አይደሉም፣ ሽማግሌዎች አይደሉም፣ ፓስተሮች አይደሉም፣ ነቢያቶች አይደሉም፣ ወይም የሀገር ርዕሰ ብሔሮች አይደሉም። ከሞት የተነሳው ኢየሱስ ክርስቶስ ነው የቤተ ክርስቲያን ራስ። ቤተ ክርስቲያንን በደሙ የዋጃት አማኞችን ሰብስቦ አካሎቹ ብልቶቹ አድርጎ የሚያኖረው ኢየሱስ ክርስቶስ ሁሉን ከእግሩ በታች የተገዛለት ኢየሱስ የቤተ ክርስቲያን ራስ ነው። ክብር ለእግዚአብሔር ይሁን። ስለዚህ ቤተ ክርስቲያን በስልጣን ደረጃ ስትመለከት ምንም እንኳን በምድር ላይ ብንኖር ምንም እንኳን ደካሞች ብንሆን ምንም እንኳን ስጋ የለበስን መሆናችን ኃጢአት የሚፈትነን መሆናችን ብዙ ነገሮች የሚያስፈራን በሚሆን ሁኔታ ብንኖርም የቤተ ክርስቲያን ራስ እያንዳንዱን አማኝ ብልቶቹ አድርጎ የሚያኖረው ኢየሱስ ክርስቶስ ሁሉን ከእግሩ በታች ያስገዛ ጌታ ነው። በሰማይና በምድር ስሙ ለዘላለም እስከ ዘላለም የተባረከ ይሁን። ውድ ወገኖቼ እንደገና በፊልጵስዩስ 2:9 ላይ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው ከስም ሁሉ በላይ ያለውን ስም ሰጠው። የእግዚአብሔር ልጅ የኢየሱስ ክርስቶስን ስም ጠርተን አላውቀውም እሱ ማን ነው የሚል ማንም የለም። ድል የነሳቸው የጨለማ ኃይላት ሁሉ ሰይጣንና የወደቁት መላእክቶች ሁሉ ያውቁታል። የሱን ስም ስልጣኑን አምናችሁ ሞቱንና ትንሳኤውን አምናችሁ ማንነቱንና ክብሩን ጠብቃችሁ ስሙን ጠርታችሁ የማይንበረከክ ኃይል የለም። የጌታ ኢየሱስ ክርስቶስ ስም ከስም ሁሉ በላይ የሆነ ስም ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ፊልጵስዩስ 2:10 ምን ይለናል? ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ይላል። ሰይጣን በሉት፣ አጋንንት በሉት፣ የክፋት ኃይል በሉት፣ ማንም ይሁን ማንም በዚህ ስም ማይንበረከክ ኃይል የለም። እኔ በሕይወት ዘመኔ ብቻ ያየሁትን ነገር በደርግ ዘመን ብዙ ካድሬዎች እግዚአብሔርን በሚክዱበት ዘመን፣ በሽጉጥ የፈለጉትን ለመግደል መብት እንዳላቸው በሚቆጥሩበት ዘመን የእግዚአብሔር ልጅ ናዝሬቱ ኢየሱስ ክርስቶስም ሲያርገደግዳቸው አይቻለሁ። የእግዚአብሔር ልጅ ኢየሱስ ክርስቶስም ከስም ሁሉ በላይ ነው። አጋንንት፣ የጨለማ ኃይላት በምድራችን ላይ የሰለጠኑ የጠቋር ወሰን ጋላ መንፈስ፣ ሰው በብዙ አይነት መንገድ የሚያመልከው ከዘር ማንዘር የሚመጣ የጨለማ ኃይል ሁሉ በጌታ በኢየሱስ ስም ይንበረከካል። በብሉይ ኪዳን በነቢዩ ዳንኤል በመዝሙረ ዳዊት በተለያዩ ስፍራዎች እግዚአብሔር ዙፋኑ በሰማይ የነበረው አምላካችን እግዚአብሔር በሰው ልጆች መንግስት እንደሰለጠነ የበለጠ በአዲስ ኪዳን የኔና የናንተን አካል ስጋችንን ገንዘቡ አድርጎ ሰው ሆኖ ሞቶ የተነሳልን ኢየሱስ በሰማይና በምድር ባለ ስልጣን እንደሆነ መጽሐፍ ቅዱስ ይናገራል። የእግዚአብሔር ስም የተባረከ ይሁን። አማኞች ኢየሱስ ጌታ ነው ብለው ሲመሰክሩ በአዲስ ኪዳን ዘመን ሐዋርያቶች በነበሩበት ዘመን ከኢየሱስ ውጪ ሌላ ጌታ አናቅም ማለታቸው። ስለዚህ ለጸሎታችን ለልመናችን አቅም ያጣን የተንፈሰፈስን ጉዳያችንና ታሪካችን በሰው እጅ ያለ ሆነን አይደለም እንደምን በሰማይና በምድር ጌታ የሆነ ኢየሱስ የሚባል አምላክ ስለሆነ የሰማችሁትን ሁሉ ለደህንነት ያድርግላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን፣ ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።